Gambino VOA. ሰላም ለእናንተ ይሁን። የጋቢና የቅዳሜ መዝናኛ ተጀመረ። ሀብታሙ ዝዩም አብሬያችሁ አመሻለሁ። እንግዳ በኢትዮጵያ ከ1990ዎቹ ወዲህ ብቅ ካሉ ግሩም ገጣሚያን መካከል አንዱ ነው። ግጥሞቹን አንድም በመጽሐፍ መልክ ቀንብቦ በሌላ በኩል ደግሞ በታዋቂ ሙዚቀኞች ድምጸት አጅቦ አስደምጦናል። ምላሹም አምሯል። እሱ ግን ገጣሚ ብቻ አይደለም፣ ያጫጭር ታሪኮች ጻፊ፣ ወጋዋቂና የሰናይ ተግባራት አስተባባሪም ነው። ኑረዲን ኢሳ በፋሲል ደሙዝ በሐሊማ አብዱርሃማንና በብዙአየው ደምሴ ግሮሮ ግጥሞቹ አምረው ከመቅረባቸው ከአመታት በፊት ካድማጭና አንባቢያን ጋር ለመተዋወቅ ኑረዲን ያልተለመደ ነገር አድርጓል። ግጥሞቹን የሥራ ማስተዋወቂያ ለጠፍባቸው በነበሩ የባህር ዳር ከተማ ሰሌዳዎች ላይ በነጻ እንደ ስዕል አስጎብኝቷል። እንዴት? ለምን? የቆይታችን መክፈቻ ይሆናል።
ይሄንን ነገር ስለጠየቀኝ ደስ ይለኛል። እንግዲህ ወቅቱ ኢትዮጵያ ቁጥር 1996 ዓመተ ምህረት ነበር። ታስታውስ ከሆነ የግጥም መጽሐፍ ህትመት በጣም ብዙም ያልነበረበት ግጥም ሳይሆን ልቦለድ የሚነበብበት ነውና እንግዲህ በዛ በ1990ዎቹ አሁን 95 94 በወቅቱ ሲዩም እና ሌሎች ገጣሚዎች የመጡበት ወቅት ነበር። በተለይም ወደኛ አካባቢ ስንመጣ በእኔ ባህር ዳር ልጅ ነኝ። በባህር ዳር አካባቢ ያው መጽሐፍ ይነበባል፣ ስነ ግጥም መጽሐፍ ግን ማለት ነው በስፋት አይታወቅም ነበረ። ስለዚህ የዩኒቨርሲቲ የስነ ጽሁፍ ምሽቶች እና በከተማው ባህልና ስፖርት በሚደረግ የስነ ጽሁፍ ምሽት ከሚቀርቡት ውጭ የዛ አይነት አብዮት አልነበረም። ስለዚህ እኔና ጓደኞቼ ለምን የስዕል ኤግዚቢሽን ብቻ ይዘጋጃልና የግጥም ኤግዚቢሽንም ማዘጋጀት እንችላለንና በተለይም በወቅቱ የእኔ ግጥሞች አጫጭር ስለነበሩ ፍሬም በፍሬም አድርገን መንገድ ላይ ዲስፕሌይ አድርገናታል። ይህን ያደረግነው ያው መጽሐፉን ለማስመረቅ ነው። መጽሐፉ ማታ ሊመረቅ በተከታታይ ሶስት ቀን ቦርድ ላይ ለጥፈን አንድ ቲያትር ቤት አለ ሙሉ ለማታራሽ ይባል። ብዙ ጊዜ አርቲስቶች፣ ዘፋኞች፣ ተወዛዋዦች፣ ኪነጥበብ ሰዎች፣ ደራሲዎች የሚዝናኑበት አካባቢ ነውና ያም አጋጣሚ ጥሩ ስለሆነ በጎንም ቤተ መጽሐፍቶች ምናምን ያሉበት ነው። እንግዲህ ግጥም ደንበኞቹን ያገኛል በሚል አስታውሳለሁ። ያው ወጣት ስትሆናለህ አይደለም አዲስ ነገር መሞከር ትፈልጋለህ።
የሰው ምላሽስ እንደጠበቃችሁት ሆነ? የወቀሳችሁ ነበረ እኛ ለስራ ማስታወቂያ መጠን እነሱ ግጥም ለጠፉብን በሚል?
የመጀመሪያው ጠዋት አካባቢ ግልጽ አልነበረም እና እኛም በአካባቢው ግጥሞችን ለጥፈን ጠፍተን ነበር እና ሰው ትንሽ ኮንፊውዝ ሆኖ ነበረ። ሌላውም ማስታውሰው ነገር ምንድን ነው፣ በወቅቱ አንዳንድ ደፋር የሚባሉ ግጥሞች ነገርም ነበሩ አላለም ከኢሻራ የተወጣጡ እንደዚህ ስለ ነጻነትና ዲሞክራሲ ምናምን የሚያወሩ አጫጭር ግጥሞች ነገር ነበሩ። አንዳንድ ሰዎችም አይተው እንደዚህ የመደናገርና የመፍራት ድባብ ነበረ። ምንድነው ማን ፈቅዶላቸው ነው አላሉ። እንደዚህ የአደባባይ ቅስቀሳም አድርገው የመሳል አይነት ነገር ነበረ። በኋላ ላይ ግን ከሰዓት ላይ እኛ በቦታው ተገኝተን በዛው መጽሐፉን እየፈረሙ እየሰጠው ለግጥሞቹ አብራሪ አይነት ነገር ስሰጥ ነበር። እንደ የስዕል ኤግዚቢሽን ባለውና ደስ ይል ነበር ነው ላይክ ተራ
ያልተለመደ ነው። ኢሻራ ከታተመ እንግዲህ ወደ 20 ዓመት ተጠጋው። ዛሬም ድረስ ከመድብሉ እየተቆነጠሩ ዝምዚያም የሚዳረሱ ግጥሞች የተካተቱበት መድብል ነው። አመታትን ከተሻገሩ ግጥሞች መካከል ሰዎች ደጋግሞ ሲያነሷቸው የምሰማቸው የትኞቹን ግጥሞች ነው? ይህም ሁሉ አመትም ተሻግሮ ያንተ ስም ሲነሳ ኢሻራ ማብሮ የሚነሳበት ልዩ ምክንያቱ ምንድን ነው ብለህ ታስባለህ?
እንግዲህ እኔ የተለያየ ምክንያት መጥቀስ ይቻል ይሆናል። በዋናነት ግን በቃል እንዳይረሱ ሆነው አጠር ያሉ ግጥም ሆናቸውና ከሰው ወደ ሰው ላይክ እንደ እንደው ደስነ ቃል በቀላሉ መተላለፍ የሚችል አይነት ቅርጽ ስላላቸው እሱ አንድ ምክንያት ሊሆን ይችላል። ሁለተኛው ምክንያት ግን ወቅቱ ነው። በወቅቱ እንዳልኩ የግጥም የማሳተም ወይም ደግሞ ግጥም የማስነበብ አብዮት አልነበረ። እዚያው የበውቀቱና የኔ መጽሐፍ ከወጡ በኋላ ከዛ በኋላ በጣም በርካታ እንደዚህ አይነት መጽሐፎች መውጣት ጀምረው ነበረ። ምክንያት ሌሎችን እንኳን እንደ ምክንያት ማቅረብ ይከብዳል አይደለም? የግጥሞቹ ጥራት ወይም ደግሞ የግጥሞቹ በቅርጽና ይዘት መዳየት ምናምን እሱ አንባቢ የሚፈተው ነገር ነው። ይሄ በዕለት ተዕለት ቋንቋ መጻፋቸው ስዕሎቹ ማብራሪያ የሚሆኑ ስዕላ ስዕሎች ነገር መኖራቸው ሀሳቡን በቀላሉ አንባቢው እንዲረዳ አድርጎታል ብዬ አስባለሁ። አንዲያ ነው ራሴን እድለኛ አድርጌ ነው የምቆጥረው። በወቅቱ አዲስ አድማስ ጋዜጣና ሌሎች በወቅቱ የነበሩ ሚኒሊክ እኔ ስቆጥራቸው ወደ 11 ጋዜጣ ሪቪው ተሰርቶ ነበር። ገባ ያንንም እድል ማግኘቴ እነዚህ ነገሮች ያው በቃ ካሁን ድረስ መጽሐፉን እንዳይረሳ አድርጓል ብዬ አስባለሁ።
በዚያ መድብሉ ከተካተቱ ግጥሞች መካከል ደጋግሞ ሰዎች ከሚያነሷቸው ግጥሞች አንደኛው ነው
የፋኖ ፍቅር ለምሳሌ አንደኛው ነው። ሰይፍ ከሰይፍ እየተፋጨ ህይወት ባረር እጅ እየተዳጨ ሞት በጥይት አፍሰክሮ እያፏጨ ጨበጣ ውጊያ ቀውጢ ሲጀመር ጉንፋን ይዞኛል ያልሽኝን ነገር ላንቺ እየሰጋው ሳስበው ነበር።
የግጥም ሰፈርን ሳንለቅ በተደጋጋሚ ሰዎች ሲቀባበሉት የሰማሁት እኔም በግሌ ከመወዳቸው ግጥሞች መካከል አንዱ የሆነው ሌላኛው ስራ የባንዲራ ታሪክ ይሰኛል። የባንዲራ ታሪክ እንዲጻፍ መነሻው ምንድነው? በግጥም ውስጥ የምታነሳው አመዴ ቦጋለ የተባለው ገጸ ባህሪስ ማን ነው? በታሪክ ውስጥ የሚጠቀስ ሰው ነው ወይስ በምናብ የፈጠርከው ሰው ነው?
በሀበሻ ምድር እንዲህ እንደ ዛሬው ዋጋው መሳ ሳይሆን እኩል ከራፊ ጨርቅ ለሀገር ክብር ሲባል ከባንዲራ በፊት ሰው ነበር የሚወድቅ። መሳፍንቱ በጎጥ ሸንሽኖ ከፋፍሎ የማሽላ ዳቦ ያረጋትን ሀገር ገብርዬ ሲለካት እንቅጯን ሁለት ክንድ በሆነች ባንዲራ ገጣጥሞ በማሰር አንድን ሕዝብ አንድ አርጎ ማኖር እንደሚቻል ከተዋበች በቀር ህዝቡም ሹማምንቱም ራሱ ቴዎድሮስም ከቶ ያውቅም ነበር።
የባንዲራ ታሪክ በምናብ የተፈጠረ ካራክተር ነው አህመዴ ቦጋለ። ይህንን ለመጻፍ በመጀመሪያ ያነሳሳኝ ነገር በዘመኑ የምንከተለው ፖለቲካ የምንሄድበት መንገድ በአብሮነት እንደው በታሪክ ለረጅም ዘመን የተፈተልንበትን ሁኔታ በጣም የሚያላላ ፖለቲካ ስለነበረን እዚህም እዛም የህዝቡ አንድነት ሲናጋ በማየት በጣም ያሳስበኝ ነበረ። አንዳችን ከአንዳችን ተነጥለን መኖር እንችላለን ወይ የሚል ጥያቄ ነው። አንድ ይሄ ነው። ሁለተኛ ኮንትሪቢሽን ወይም ደግሞ ለአንድ ሀገር ሀገረ መንግስት ግንባታ ማዋጣት ማለትስ ምን ማለት ነው? ማን ምን ሲያደርግ ነው የዜግነት ግዴታ ተወጣ ተብሎ የሚታሰበው የሚል የተቆረጡ ግጥሞች ሁሉ አሉ። አሁን ለምሳሌ ስለ ጦርነቶች ነው እንጂ አሁን ሀገር ድንበርን ለማስከበር የሀገር ሉዓላዊነት ለማስጠበቅ በሚደረጉ ጦርነቶች ውስጥ አስተዋጽኦአቸው የሚዘለሉ ሰዎች አሉ። ስለ ሰይፈኞች፣ ስለ ጦረኞች እንጂ ጦሩን ስለሰራው፣ ጎራዴውን ስለሰራው የእጅ ባለሙያዎች አናስብም አላርልም። የተሰናሰለ መዋጮ ነው የምናደርገው። ሀገር ሲገነባ ሁሉ ሰው ድርሻ አለው፣ ቀላል የሚባል ድርሻ የለውም። እና የዚህ ሁሉ ሰው አስተዋጽኦ ተዋጥቶ ነው ሀገር የሚባለው ታሪክ የተገነባው። እና ከዚያ አንጻር አንድ የታሪክ መጽሐፍ ላይ ሳነብ በጎንደር ደጋማው ክፍል ይኖሩ የነበሩ ሙስሊሞች በከፍተኛ ሁኔታ በሽመና ስራ ይተዳደሩ ነበር። በጥንታዊት ኢትዮጵያም በሸማ የሰራዊትን ልብስ ከማምረት ጀምሮ የተለያየ ኮንትሪቢሽን ያደርጉ ነበር። እና ቀደም ያብራራውልህን ነገር እንዴት አድርጌ ነው አንድ ላይ ማስቀመጥ የሚችለው በሚል እና አህመድ ይቦካለን የአጼ ቴዎድሮስ ዘመነ መንግስት መነሻ በማድረግ በወቅቱ የነበረውን የሰራዊቱን የነገብርየን አስተዋጽኦ ተዋበችን አስተዋጽኦ በወቅቱ የነበረውን የዛን ማህበረሰብ አንድነት በተሰናሰለ ሁኔታ ለማስቀመጥ በራሴ አብዛኞቹ በመናቤ የፈጠርኳቸው ናቸው። ግን ታሪካዊ ሁነቶቹ ለምሳሌ እንደ ራስጌ ማርያም የንግስና ቀኖች እና የአጼ ቴዎድሮስ ታሪክና ከዛም በፍላሽባክ አጼ ቴዎድሮስ የገጠሙት ታሪካዊ ተግዳሮቶችን እነሱን በመከተል የራሴን ልቦለድ ቀመስ ታሪክ ነው የጻፍኩት። በአብዛኛው ሰው ተቀባይነት ያገኘ ተራኪ ግጥም ነው።
እንዴት አንድና ኮድ አንድ ላይ ያበቅላል አንድ ደህና አንድ ጠብ ብረገም ነው እንጂ ከተፊል ከትቼ እንደዚያው እንድሜ ከመይስተው ጋራ ጎንም ማለሰለፍ ቢየቆጭ ነበር። ይሄው ዛሬ ግና አላህ ያለለታ ለሀገር ስራ ሲለኝ ረብ ያለው ስራ ያውም የመይስተውን ያውም የኢትዮጵያን ያውም የሀገሬን ባንዲራ ያውም በኔ ጥበብ ያውም በሰው እጆች ከሰውም በኔ እጆች በሸማ እንድሰራ ታሪክ እድል ሰጠኝ ብሞትም አይቆጨኝ ከዚህ ስኳላ። አህመዴ ሸለለ አህመዴ ፎከረ በደስታ ሰከረ በደስታ ለቀሰ ሩጦ ቤቱ ወጣ ሶስቱንም ልጆቹን ሚስቱን ቀሰቀሰ ነገራት ለሚስቱ ከምርጥ ዘሃ መሃል ምርጡን ዘሃ መርጣ እንድታቀርብለት ተበብላ አዝብታ አዘዘ ልጆቹን ቱባ ተከፋፍለው ከእያንዳንዱ ጥለት 10 ቀለም እንዲያዳውሩለት 3 ሰዓትን ማለፈጀ መቀነት ሸማቀው ከኖረበት ወርዶ ዝግዛው ተቋጥሮ ጥለቱ ተጥሎ ድንድሙ ተመቶ ባንዲራው ሲቆረጥ 3 ሰዓትን ማለፈጀ ፈቅሎ ከጋጥ ወጦ በቄት ተሸልሞ አህመድ ተነሚስቱ ጋማው ላይ ወጦ እሱ ሲኮለኩል በቅሎው ንሮ ሲሮጥ 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 ደረስጌ ማርያም ላይ ደርሰው ፈጣው ሲቀልጥ እዚያ መሃል አልፈው አህመድ ለመይሳው ባንዲራውን ሲሰጥ ሰዓትን ማለፈ።
ይሄ ረጅም ነገር መስራት እኔ ጀመርኳቸው በተለይም አንድ ፒስ አልቆለዳል እና ረጅም ነገር መስራት አስባለሁ ጀምሬያለሁም ወደፊትም በዛ አይነት ነገር ነው መስራት ፈልገው። እንደሚታወቀው ረጅም ስራ ግን ያው ጊዜ ስለሚፈልግ እዛ ላይ መስራት አስቸጋሪ ሆኖብኝ ቆይቷል። በተለይም ያው እንደምታውቀው በሀገር ውስጥ አልኖርም ህይወት በጣም ከባድ ነው። ከዚህ ሁሉ ባሻገር ግን እኔ ለአጭር ልቦለድ የተለየ ፍቅር አለኝ። ልዩ ፍቅር ስላለኝ ነው አጫጭር ነገሮችን የምጽፈው። እኔ በበቂ ሁኔታ ጽፌያለሁ ብዬ አላምንም። እንደውም ሞር መጽሐፍ እፈልጋለሁ። አጫጭር ታሪኮችን በጣም ነው የምወደው።
የመጽሐፍ ተወዳጆች ባሳተምካቸው መጽሐፍቶች ያውቁሃል። የቅርብ ዓመታት መታወቂያ ግን ሙዚቃ ሆኗል። ለአድማጮች ለማስተዋወስ ያክል በቅርብ ዓመታት ለበርካታ ሙዚቀኞች የዘፈን ግጥሞች ሰጥተሃል። እነማን መጥቀስ እንችላለን?
ብዙ ሰው መጥቀስ ይቻላል። እንግዲህ ከይመስለኛል በተለይ ከፈረንጆቹ አቆጣጠር ከ2013 ጀምሮ ወይ ቀደም ሲል እንኳን እኔ አሁን ለምሳሌ የተረሱ የአህመድ ድንቢ አውራምባ እሱ የኔ ግጥም ነው። ከዛ ረጅም ዓመት የሙዚቃ ግጥም አልጻፍኩም። ወደዚህ ሀገር ከመጣሁ በኋላ ግን በቀላሉ ሊሰራው የሚችለው ነገር እሱ ስለነበረ ፋሲል ደሞዝ አልበም ስራ ላይ ተሳትፌያለሁ። እዛም ወደ 4 ስራ አቅርቤያለሁ። ከሱ ውስጥ እንቆቅልሽ አገር ስጪ በቃ የሚለው ሙዚቃ ይታወቃል። በነጠላ ዜማ የእነ መስፍን በቀለ አስረሽ ምጪው ልጅነት፣ እንደዚሁም ደግሞ ያሰፉ ደባልቄ እረኛው፣ ተመስገን ገብረ እግዚአብሔር ነይጀማ ነይጀማ፣ ብዙዎችን ልረሳቸው እችላለሁ። ከአገር ቤት ያሉ ድምፅ አለም ከፍ ይሰርቻለሁ። አሊም አብድራህማን ከገበታ በታች በስፋት የሚታወቅ ሙዚቃ ነው። መቅደስ አበበ ፍቅርና ዋና እንደ ህልም እንደ ህልም፣ እቺ ድምፃዊ የሰራችው በሙሉ ሙዚቃ የኔ ስራዎች ናቸው። I'm gonna make it.
የዘፈን ግጥም ከተነሳ ይቀር የዘፈን ግጥም ከህትመቱ ግጥም ይልቅ ቀለል ማለት አለበት የሚል ንግግር በሙዚቃው መንደር ይደመጣል። ለዛም ይመስለኛል በንባብ ውስጥ ያለፉ አድማጮች ከሙዚቃ ግጥሞች ጋር በተለይ ከዘመነኞቹ ጋር ሊስማሙ የማይችሉት። በአንጻሩ አንተ ለጥልቅ ምርምር የሚያንደረድሩ ግጥሞችን በሙዚቃ መልኩ እንዲሰሩ አድርጋል። ላብነት ከገበታ በታችን የሚለውን የሐሊማ አብዱራማንን ሙዚቃ ማንሳት እንችላለን። ላሰፉ ደባልቄም ለብዙአየሁ ደምስቴም እንዲሁ የሰጣቸው የዘፈን ግጥሞች አሉ። ግጥምህም እንደ ፍጥርቱ እንዲዘፍኑት የምታደርግበት የቀደመ ድርድር አለ ወይ? መሰል ግጥሞች እንዲጫወቱ የምታግባባበት ወይም የምትስማማበት ሂደት አለ ወይ?
በጣም ጥሩ ነገር ነው አነሳማን። ብዙ ጊዜም ሲነሳ ሰማለሁ። አይተህ ከሆነ ለመጀመሪያ ጊዜ አውራም ባንክ ሰራው በኋላ በጣም ረጅም አመት የሙዚቃ ግጥም አልሰራሁም። ለምንድን ነው ያ የሆነበት ምክንያት? መጀመሪያ በጠቀስከው ምክንያት ነው። በጣም ሞክሬ ብዙ ነገር ከሽፎብኛል። ምክንያቱም ከዜማ ደራሲዎች ጋር ለመግባባት ነገር አለ። ለዜማው የተስማማ ግጥም አይደለም ብለው ይመልሱብኛል። ይሄ የሆነበት ምክንያት ምንድን ነው? እኔ ለመጽሐፍ እንደሚጻፈው አይነት ግጥም አድርጌ ነበር የምጽፈው እና በኋላ ግን በሂደት እየቆየሁ ሲገባኝ እንደተባለው የተለየ አይነት አፕሮች እንዳለው አወቅኩኝ። በቀላሉ የሚገራ መሆን አለበት የምትጠቀመው ቃላት። ይሄ በዕለት ተዕለት ቋንቋ ከመጽሐፍን ባሻገር ለዜማ ላፍ ፖዚሽን ማለት ነው የሚመቹ ቃላትን ሁሉ እስከ መምረጥ አይነት ነገር መሄድ አለብህ። በተለይም ደግሞ ዜማው ተፈጥሮ ስለሆነ በአብዛኛው የሚሰራው ዜማውን ተከትሎ መጽሐፍ በጣም አስቸጋሪ ነው። ከለመድከው በኋላ እና ስልቱ ከገባህ በኋላ ግን ትደሰትበታለህ። ረጅም ጊዜ ይፈጃል። አንዳንዴ ደግሞ ሲመጣልህ ደግሞ አንድ ቁጭታ ጥሩ ነገር ይሰራል። ከዚህም ባሻገር ግን እንደ ዜማ ደራሲው ነው። ለምሳሌ እዚህ ጋር እኔ ማመስገን ፈልገው አለማየሁ ደመቀ ነው። ከገበታ በታች በጣም ጥልቅ ግጥም ነው። እሱን ግጥሙን ወስዶ ነው ወደ ዘፈን የቀየረው። አንድም ሀሳብ አልቀየረም። እና የዜማ ደራሲዎች ጥረትና ክህሎትም ትልቅ አስተዋጽኦ አለው። በአብዛኛው ግን እንደው ስሜትክንም ተደራድረህ ነው የምትሰራው። ብዙ የሚበላሹ ነገሮችም ሊከሰቱ ይችላሉ፣ ማልቀር ሊያስብሉ የሚችሉ ከምንም በላይ እኔ ግን የምመክረው ምንድን ነው፣ ደራሲው እና ዜማ ደራሲው በተለያየ ቦታ ሆነው የሚሰሩት ስራ ጥሩ አይመጣም ብዬ ነው የማስበው። ከተቻለ ስቱዲዮ ውስጥ ቁጭ ተብሎ ከዜማ ደራሲው ጋር እየተመካከሩ ቢሰራ በጣም ጥሩ ስራ ይሆናል። ለምሳሌ ቀደም ሲል የነበሩ የዜማና ግጥም ደራሲዎቻችን ታሪክ የኢትዮጵያን ማለት ነው በምናይበት ሰዓት በእንደ አይነት ቅርርብ የሚሰሩ ናቸው እና ለእኔ ከሄኖክ ነጋሽ ጋር በአብዛኛው በመስራቴ ጓደኛዬ ስለሆነ በቅርብ ስለምንገናኝ እሱ እንደ ትሬኒንግ ካምፕ ጠቅሞኛል ብዬ አስባለሁ።
ጋቢና ቪኦኤ የቅዳሜ ምሽት መዝናኛ በመደመጥ ላይ ይገኛል። ገጣሚው ደራሲውና የበጎ ተግባራት አስተባባሪው ኑረዲን ኢሳ አብሮናል። ኑረዲን በቅርብ ጊዜያት ውስጥ ደግሞ ወደ በጎ አድራጎት ስራዎች ፊትን አዙረሃል። አንደኛው ወንፈል በመባል የሚታወቀው ተቋም ውስጥ የምታደርገው እንቅስቃሴ ነው። ይህን እንቅስቃሴ ለመቀላቀል የፈለክበት ምክንያቱ ምንድነው?
ወንፈል ተራዶ እዚህኛ አካባቢ ካሊፎርኒያ የተመሰረተ ራሽያ ሆነ ድርጅት ነው። ሁለት ትምህርት ቤቶችን በባህር ዳርና ጎንደር ለማሰራት እንቅስቃሴ እያደረገ የሚገኝ ድርጅት ነው። ወደ ድርጅቱ ውስጥ የገባሁት ያው ያለኝን ሬፒቲሽን ከዛ በፊት አይተው ልጆች አብረን መስራት አፕሮች ስላረጉኝ ነው። ከዛ በፊት በጣና ሐይቅ እና በሌሎች ማህበራዊ ጉዳዮች ላይ ህዝብን የሚጠቅም ነገር መስራት በጣም ስለሚያስደስተኛ የሚያዩ ልጆች አፕሮች አድርገውኝ ከነሱ ጋር እየሰራሁ እገኛለሁ። ሌሎችም ብዙ ስራዎች አሉ እጃችን ላይ ያሉ እንደዚህ ትምህርት ቤት ማሰራት፣ የንጹህ ውሃ ጉድጓድ ማስቆፈር፣ በአጠቃላይ የአገር ቤት በደህንነት ላይ የሚገኙ እንደ ወገኖቻችንን ሊረዳ የሚችል ማንኛውንም አይነት ስራ ጊዜ ባለኝ መጠን እሰራለሁ። አሁንም በበድር ፋውንዴሽን የኔ ቤተሰብ በሚለው እዚህ ወደ 40,000 ቤተሰቦችን ስፖንሰር እያደረጉ በኮቪድ-19 እርዳታ እንዲያገኙ ፕላን ይዘው የሚሰሩ ድርጅቶች ጋር እዛም ጋር እየሰራው ነው። እዚህም እዛም እሞክራለሁ።
በተያያዘ የሚነሳው ሌላ ጉዳይ በተወዳጁ ደራሲ ሐዲስ ዓለማየሁ ስም የተሰየመ አንድ ግብረሰናይ ድርጅት ወይንም እንቅስቃሴም እንደተጀመረ ሰምቷል። ይሄኛውስ ምንን የሚመለከት ነው? ምን ያክል ስገፍታችኋል?
ደራሲ ሐዲስ ዓለማየሁ ስም የተሰየመ አንድ አዳሪ ትምህርት ቤት በደብረ ማርቆስ ከተማ ለመስራት ሰዎች እንቅስቃሴ ጀምሯል። እንቅስቃሴውን የጀመሩት የአካባቢው ተወላጆች ናቸው። በአገር ቤት ቴሌቶን አካሄደው ባለሀብቶች፣ በጎ አድራጊ ድርጅቶች ገንዘብ ሰብስበው ፕላን አሰርተው ቦታ ወስደው እንቅስቃሴ ጀምሯል። ወደ ዲያስፖራው ይህንን ፕሮጀክት ይዘውት መጥተዋል። ይህን ፕሮጀክት ለማስፈጸም እንዳልኩ ሪፒቲሽን የሚያዩ ሰዎች አሁንም አፕሮች አድርገውኝ ፕሮጀክቱን ተሸክመው አምባሳደር የሚሆኑ የደብረ ማርቆስና አካባቢ ተወላጆች ሰዎችን ለመመልመል እንድረዳቸው ፕሮጀክቱን ደግሞ እንዳስተዋውቅላቸው ጠይቀውኝ በጣም ደስ ብሎኝ አንደኛ ተራሲ ተሐዲስ አለማየሁ ሌጋሲ በዚህ አይነት ከትምርት ጋር በተያያዘ መከጠሉን በጣም ስለምወድ ሐላፊነት አለብኝም ብዬ ስለማስብ ለጥበብ አፍቃሪነቴ የማቃቸውን የጥበብ ሰዎች የኪነ ጥበብ ሰዎች ታዋቂ ሰዎችና እንደዚህ በጎ ስራ የሚወዱ ጓደኞችን ጨምሮ እነሱን አደራጅተን ወደፊት በሐዲስ አለማየሁ ስም የተለያዩ የስነ ጽሁፍ ምሽቶችን በማድረግ የገቢ ማሰባሰቢያ ፕሮጀክቶችን ለማካሄድ እና ገቢ ለማሰባሰብ ፕሮጀክቱ እስኪፈጸም ድረስ ለመርዳት አንድ ተልኮ ይዤ እየሰራሁ ነው። በአጠቃላይ እንዲህና እንደዚህ አይነት ነገሮች ጊዜ ባለኝ መጠን እሰራለሁ። እንግዲህ ከስነ ጽሁፉ ጎን ለጎን ይሄን ነው እየሰራሁ ለጊዜው አለ።
ኑረዲን ኑሮህን በአሜሪካ ካደረክ ቆይተሃል። በተለያዩ አፍታዎች ላይ ስናወራ ሐሳብህና ቁጭትህ አሁንም ከኢትዮጵያ ጋር ዛሬም ድረስ የተቆራኘ ይሆንብኛል። በገጣሚነቱና በወጋዋቂነቱ እንደመበርታት እንደዚህ በሚያለፉ ስራዎች ውስጥ መሳተፉ ትርፉ ምንድነው ብለው የሚጠይቁ ይኖራሉ።
እኔ ትርፌ የህሊና እርካታ ነው። ከዛ የዘለለ ትርፍ የለውም። ድርጅት መስርቼ ለትርፍ አይደለም የምሰራው። ዞሮ ዞሮ ግን ይሄ ቮለንተር ሆኜ የምሰራው ነገር ነው። ኤክስፔክትም አላደርግም ማለት ገንዘብ ትርፍ ከሆነ ግን የህሊና እርካታ ትርፍ ግን በመጠኑም ቢሆን በትንሹ እሱ እንደ ትርፍ የምወስደው እሱን ነገር ነው። ከዛ በተረፈ እኔ ሰዎችን ለማግባባት ሰዎችን በበጎ ስራ ውስጥ እንዲሰለፉ ለመጠየቅ በማደርገው ይሄ ሆሪዞንታል የሆነ ኮሚኒኬሽን ደግ ሰዎችን አትርፌያለሁ። በጣም ጥሩ ጥሩ ኢትዮጵያውያንን ለማወቅ እድል አግኝቻለሁ። በጣም ብዙ ሊጠቅሙ የሚችሉ ባገኘሁት አጋጣሚ ደግሞ የእነዚህን ሰዎች አንዳንዴ ፕሮፋይል ሁሉ ኮምባይን አድርጌ ለሀገር ሊጠቅሙ የሚችሉ ሰዎችን ለሀገር እንጠቅማለን እናስባለን ለሚሉ አካላት ሁሉ እኔ እስከ ማገናኘት ስራ ድረስ ሁሉ ሰራለሁ። ምንድነው ታምንም ያገኘኋቸው ሰዎች በዚህ ስራ ሂደት እጅግ በጣም በጎ ሰዎችን አግኝቻለሁ። ለህይወቴ በጣም የሚጠቅም ትምህርት የሰጡኝ ወዳጆችን በቤተሰብ ደረጃ ጓደኛ ያደረኳቸውን ሰዎች አግኝቻለሁ እና እኔ እንደ ፕሮፊት የማያቸው እነዚህን ነገሮች ነው።
በቀጣይ ጊዜያቶች ውስጥ የሚጠበቅ ከአንተ የሚመጣ የኪነ ጥበብ ስራ አለ ወይ የሚለውን አንዴ ትመልስልኛለህ። ከዚያ በመቀጠል ደግሞ እስካሁን ድረስ ያዳምጡ ለነበሩ አድማጮች በግጥም ከተሳተፍ ባቸው ሙዚቃዎች አንደኛውን ትጋብዝልናለህ?
እንግዲህ በቀጣይ እንዳልኩት ነው አንድ ቤሳል ቦለድ የጀመርኩት ቤሳል ቦለድ አለ እሱን ማጠናቀቅ ፈልጋለሁ። ሌላ ሄላ የግጥም ዘለላ የሚል አንድ የግጥም መድብል እሱንም በቅርቡ ለህትመት ማብቃት ፈልጋለሁ። ከነዚህ ውጪ በዚህ የስራ ሂደት ውስጥ ያገኘኋቸው ድንቅ ኢትዮጵያውያን አሉና ከነዚህ ድንቅ ኢትዮጵያውያን መካከል የሚገርም ህልምና ስኬት ያላቸው ሰዎች አሉ። የእነሱን ታሪክ በመጽሐፍ የማሳተም ሂደት ውስጥ በአንደኛው ግለሰብ ውስጥ የእሱን መጽሐፍ ባዮግራፊ መጽሐፍ የማሳተም ስራ ውስጥም ያለሁት አንዱ በእነዚህና እንግዲህ ድንገት ባልተጠበቀ ሁኔታ ቦግልም በሚሉ ሌሎች የኪነ ጥበብ ስራዎች ልከሰት እችላለሁ ብዬ ነው የማስብ። የሙዚቃ ምርጫ እንቆቅልሽን ብትጋብዝልኝ ደስ ይለኛል። Line and row, I chat with my friend, I'm going to leave, she's going to have to go. Then go out the best for me, I won't get up, but I should be by me. Line and row, I chat with my friend, I'm going to leave, she's going to have to go.
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ። እስካሁን ድረስ አብረን ነበርን። ይህ ነገ ሰው ይበለን። መልካም ምሽት። I'm going to go to the hospital.